ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጳጉሜ 2 2015 ዓ ም ዝግጅታችን ጀመረ። ተቃዋሚ ፓርቲዎች በመዕለ የጠሩት ሰልፍ በኃይል ተበተነ።
ሰላማዊ የትግል መንገድ ተጠቅሞ ነው ሁሉም ሰው ወደ ተፈለገው እና ተጠበቀው ወደ አደባባይ ወደ ሮማናት አደባባይ መሄድ የሞከረው። ሆኖም ግን ከተሰላፊ ቁጥር በላይ የሆኑ የጸጥታ አካላት ነን የሚሉት የጸጥታ ልብስ ያለበሱ ደህንነት ነን የሚሉ ሰዎች እና የትግራይ የፖሊስ ዩኒፎርም የለበሱ የጸጥታ አካላት ናቸው ሰልፉን እንዲደናቀፍ ያደረጉት ማለት ነው።
የሰማችኋቸው የውድብ ናጽነት ትግራይ ምክትል ሊቀመንበር የሆኑትን አቶ አለምሰገድ አረጋይ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። 24 የብሔነን አመራሮችና አባላቶቻቸው መታሰራቸው እንዲሁም ሌሎች የሀገር ውስጥና የውጭ ዘገባዎችም በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብ ይከብርልናል። ለዜናው እንግዱ ወልዴ እዚህ አብሮኝ ይገኛል። የምሽቱ የፕሮግራሙ አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዕለቱ ዋና ዋና የዓለም ዜናዎች ወደ እንግዱ።
በድጋሚ እንደምናመሻችሁ። በመቀሌ የተጠራውና ኪዳን ለስር ነቀል ለውጥ የተሰኘው ሰላማዊ ሰልፍ በጸጥታ ኃይሎች መበተኑ፣ በመፈንቅለ መንግስት ከስልጣን ተወግደው በቁም እስር ላይ የሚገኙት የጋቦኑ መሪ አሊ ቦንጎ የመንቀሳቀስና ወደ ውጭ የመጓዝ መብታቸው የተጠበቀ መሆኑ መገለጹ፣ እንዲሁም አዲሱ የቡድን 20 የበለጸጉ አገራት አባል ይሆናል ተብሎ የሚጠበቀው የአፍሪካ ህብረት ቡድኑ በሳምንቱ መጨረሻ በሚያካሄደው ጉባኤ ላይ ለመሳተፍ እንዳልተጋበዘ መግለጹ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ሶስት የትግራይ ክልላዊ ተቃዋሚ የፖለቲካ ፓርቲዎች ኪዳን ለስር ነቀል ለውጥ በሚል መሪ ቃል ከዛሬ ጀምሮ ለሶስት ተከታታይ ቀናት በመቀለ ከተማ የጠሩት ሰላማዊ ሰልፍ በጊዜያዊ አስተዳደሩ የጸጥታ ኃይሎች ተበትኗል። ሰልፉ በኃይል እርምጃ ሲበተን በሰላማዊ ሰዎችና በብዙሃን መገናኛ ዘጋቢዎች ላይ ከፍተኛ ድብደባና ማንገላታት እንደተፈጸመ፣ ከ150 በላይ የተቃዋሚ ፓርቲዎቹ አመራሮችና የሰልፉ ተሳታፊዎች ደግሞ እንደታሰሩ የውድብ ጽናት ትግራይ ምክትል ሊቀመንበር አቶ አለምሰገድ አረጋይ ገልጸዋል። በጉዳዩ ላይ ከመቀሌ ከተማ ፖሊስ ጽህፈት ቤት ሪፖርተራችን በአካል ቀርበው ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ሆኖም የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ትናንት በሰጡት መግለጫ ሰልፍ ለመውጣት ማሳወቅ እንጂ ማስፈቀድ የማያስፈልገው ሕገ መንግሥታዊ መብት ቢሆንም በክልሉ ከፍተኛ የጸጥታ ስጋት በመኖሩ ቦታውና ጊዜው እንዲቀየር ከፓርቲዎቹ አመራሮች ጋር እየተነጋገሩ እንደሆኑ ገልጸው ነበር። አድማጮቻችንና ተመልካቾቻችን በዚህ ጉዳይ ላይ በአብይ ርዕስ ሰፋ ያለ ዘገባ ይኖረናል። የሱዳኑ ጦር ጠቅላይ አዛዥ ጀኔራል አብድልፈታህ አልቡርሃን ከኳታሩ መሪ ሼክ ታሚም ቢን ሐማድ አልታኒ ጋር ለመነጋገር ወደዛች አገር ማቅናታቸውን የሱዳን መንግሥት መገናኛ ብዙሃን ዘግበዋል። የኳታሩ ጉዞ የመጣው ሌሎች ዲፕሎማሲያዊ ጥረቶች በግብፅና በደቡብ ሱዳን መደረጋቸውን ተከትሎ ነው። የሱዳን ጦር በለቀቀው ቪዲዮ አልቡርሃን በዶሃ ኳታር ሲደርሱ እና የአገሪቱ ባለሥልጣናት ሲቀበሏቸው ታይቷል። በመንግስት የሚተዳደረው የኳታር ዜና አገልግሎትም አልቡርሃን ዶሃ እንደሚገኙ አረጋግጧል። በሱዳን ሁሉን አቀፍና ሁሉንም የፖለቲካ ኃይሎች የሚያሳትፍ የሰላም ውይይት እንዲደረግ የኳታሩ አልታኒ በውይይቱ ወቅት ጥሪያቸውን ደግሞ አስተላልፈዋል። አልቡርሃን ከከፍተኛ ባለሥልጣኖቻቸው ጋር መጓዛቸውም ታውቋል። አልቡርሃን ባለፈው ሰኞ ከደቡብ ሱዳኑ መሪ ሳልቫኪር ጋር ጁባ ላይ የተገናኙ ሲሆን ባለፈው ሳምንት ደግሞ ወደ ግብፅ አቅንተው ከፕሬዚደንት አልሲሲ ጋር ተወያይተዋል። ሁለቱንም ጉብኝቶች በተመለከተ ዝርዝር ጉዳዮች አልወጡም። በሱዳን በመካሄድ ላይ ያለው ግጭት ቢያንስ የ4000 ሰዎች ሕይወት ሲቀጥፍ ከ5 ሚሊዮን በላይ ደግሞ መፈናቀላቸውን ተመድ ያስታውቃል። በመፈንቅለ መንግስት እስከ ስልጣን ተወግደው በቁም እስር ላይ የሚገኙት የጋቦኑ መሪ አሊ ቦንጎ የመንቀሳቀስና ወደ ውጪ የመጓዝ መብታቸው የተጠበቀ መሆኑን የመፈንቅለ መንግስቱ መሪና ባለፈው ሰኞ የአገሪቱ የሽግግር ፕሬዚደንት ሆነው የተሾሙት ጄኔራል ብሪስ ንጎማ አስታውቀዋል። የመንቀሳቀስ መብታቸው የተጠበቀ ነው፣ ካሻቸውም ወደ ውጪ መጓዝ ይችላሉ ሲሉ ጄኔራል ንጎማ በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። በአባታቸው ስልጣኑን ወርሰው ለ14 ዓመታት ሀገሪቱን የመሩት አሊ ቦንጎ ፓርቲያቸው ምርጫ ባሸነፈ በአንድ ሰዓት ውስጥ ነበር በተደረገው ወታደራዊ መፈንቅለ መንግስት በቁም እስር ላይ የዋሉት። መፈንቅለ መንግስቱ ካለ ደም መፋሰስ የተካሄደ እንደሆነም ይነገርለታል። የጤናቸውን ሁኔታ ከግምት ውስጥ በማስገባት የቀድሞ ፕሬዚዳንት የመንቀሳቀስ መብት አላቸው ብለዋል ጊዜያዊ ፕሬዚዳንት ንጎማ። አሊ ቦንጎ በእንደ አውሮፓን አቆጣጠር 2018 በተከታታይ ባጋጠማቸው የአንጎል ውስጥ የደም ስር መዘጋት ወይም ስትሮክ ሰውነታቸውን በተለይም የቀኝ እግራቸውንና የቀኝ እጃቸውን የማንቀሳቀስ ውስንነት ገጥሟቸዋል። ይህ በእንዲህ እንዳለ የማዕከላዊ አፍሪካ ሪፐብሊክ የኢኮኖሚ ማህበረሰብ በእንግሊዝኛ ምህጻሩ ኢካስ እና የጋቦን መፈንቅለ መንግሥት መሪዎች አገሪቱን ወደ ዲሞክራሲያዊ ስርዓት ለመመለስ የሚያስችል ፍኖተ ካርታ ለመንደፍ መስማማታቸውን የኤኤፍፒ ዘገባ አመልክቷል። ሁለቱም ወገኖች ዝርዝር መረጃ ከመስጠት ተቆጥበዋል። አድማጮቻችንና ተመልካቾቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። አዲሱ የቡድን 20 የበለጸጉ አገራት አባል ይሆናል ተብሎ የሚጠበቀው የአፍሪካ ህብረት ቡድኑ በሳምንቱ መጨረሻ በሚያካሄደው ጉባኤ ላይ ለመሳተፍ እንዳልተጋበዘ ገልጿል። ነገ አርብና ቅዳሜ በኒው ደሊ የሚካሄደውን ጉባኤ ያዘጋጀችው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አፍሪካዊው ድርጅት ቡድኑን እንዲቀላቀል ጥሪ አድርገው ነበር። የኮሚሽኑ ሊቀመንበር ሙሳ ፋኪ መሐመድ ቃል አቀባይ የሆኑት ኤባ ካሎንዶ ህብረቱ በጉባኤው ላይ እንዲገኝ ጥሪ እንዳልደረሰው ትናንት ለኤኤፍፒ ተናግረዋል። 19 ሀገራትንና የአውሮፓ ህብረትን በአባልነት ያቀፈው ስብስብ 85 በመቶ የዓለምን የአገር ውስጥ ምርትና ከዓለም ህዝብ 2/3 ይዛል። ደቡብ አፍሪካ ከአገሪቱ ብቸኛው የቡድኑ አባል ነች። የአፍሪካ ህብረትን የጋበዝነው ወደፊት ቋሚ አባል እንዲሆን ታሳቢ በማድረግ ነው ሲሉ ሞዲ ከ10 ቀናት በፊት ተናግረው ነበር። የአፍሪካ ህብረትን በቋሚ አባልነት ሞቅ አድርገን ለመቀበል እንጠብቃለን ሲሉ የአሜሪካው ፕሬዚደንት ጆ ባይደን ባለፈው ታህሳስ ተናግረው ነበር። እስራኤል በዌስት ባንክ በሚገኙ ፍልስጤሞች ላይ የዘር መድሎ ወይም አፓርታይድ ስርዓትን በመከተል ላይ ነች ሲሉ አንድ የቀድሞው የእስራኤል የስለላ ተቋም ሞሳድ አለቃ ለአሶሴትድ ፕሬስ ተናግረዋል። የቀድሞ የሞሳድ አለቃ ታሚር ፓርዶ በጉዳዩ ላይ ተመሳሳይ አቋም ያላቸውንና ጡረታ የወጡ የእስራኤል ባለሥልጣናትን ተቀላቅለዋል። እስራኤል በፍልስጤማውያንን የያዘችበት መንገድ እንደ አፓርታይድ ይቆጠራል ሲሉ በርካታ የቀድሞ የእስራኤል ባለሥልጣናት በመናገር ላይ ናቸው። በአንድ ግዛት ውስጥ ያሉ ሰዎች በሁለት ሕግ የሚዳኙ ከሆነ የአፓርታይድ ሥርዓት ነው ሲሉ ተናግረዋል ታሚር ፓርዶ። እስራኤል ለ56 ዓመታት በያዘችው ዌስት ባንክ ፍልስጤማውያንን እንደ ሁለተኛ ደረጃ ዜጋ በመቁጠር የአይሁዶችን የበላይነት ከጆርዳን ወንዝ እስከ ሜዲትራኒያን ባህር ለማስጠበቅ እየሠራች ነው ሲሉ በእስራኤልና በውጭ የሚገኙ የመብት ተሟጋቾችና ፍልስጤማውያን ይከሳሉ። የቀድሞ የእስራኤል መሪዎች፣ ዲፕሎማቶችና የጸጥታ ኃላፊዎች እስራኤል የዘር መድሎ የሰፈነባት አገር እንዳትሆን በማስጠንቀቅ ላይ ናቸው። እስራኤል የዘር መድሎ አለ የሚለውን ክስ አስተባብላ የአረብ ዜጎቿ እኩል መብት እንዳላቸው ትገልጻለች። ዌስት ባንክም አጨቃጫቂ ግዛት በመሆኑ ዕጣ ፈንታው በድርድር መወሰን አለበት ትላለች። በመጨረሻም የቱርክና ዓለም አቀፍ የዋሻ ውስጥ የአደጋ ጊዜ ሠራተኞች በደቡብ የአገሪቱ ክፍል ከ1000 ሜትር በላይ ጥልቀት ካለው ዋሻ ገብቶ የቀረውን አሜሪካዊ ለማውጣት ጥረት በማድረግ ላይ ናቸው። የዋሻ ውስጥ ጉዞ አዘውታሪውና የ40 ዓመት ዕድሜ ያለው ማርክ ዲኪ በደቡብ ቱርክ የሚገኘውንና 1276 ሜትር ጥልቀት ያለውን ዋሻ ካርታ ለመስራት በሚሞክርበት ወቅት 1000 ሜትር አካባቢ እንዳለ በመታመሙ መንቀሳቀስ አልቻለም። የአንጀት መድማት ስለገጠመው በራሱ መውጣት እንዳልቻለም ታውቋል። የሰለጠነ የዋሻ ውስጥ ተጓዥና እርሱም የዋሻ ውስጥ አደጋ አዳኝ እንደሆነ የተነገረለት ማርክ ዲኪ በዓለም አቀፍ የዋሻ አደጋዎች ወቅት ቀድሞ በመድረስ ይታወቃል ተብሏል። የአውሮፓ የዋሻ ውስጥ አደጋ አድራሽ ማኅበር የሕክምና ኮሚቴው ጸሐፊውም ነው ተብሏል። ከቱርክና ከአምስት አገራት የተውጣጡ የዋሻ ውስጥ የአደጋ ጊዜ ሠራተኞች በመጪው ቅዳሜና እሁድ ግለሰቡን ማውጣት እንደሚጀምሩ ይጠበቃል ሲል የአሶሴት ፕሬስ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን የምሽቱ ዜና በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ስመኝሽ መራችኋለሁ።
እንግዱን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ጳጉሜ 2 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። አሁን ወደ አብይ ዘገባው እንለፍ። ሶስት የትግራይ ክልላዊ ተቃዋሚ የፖለቲካ ፓርቲዎች ኪዳን ለውጥ ለስር ነቀል ለውጥ በሚል መሪ ቃል ከዛሬ ጀምሮ ለሶስት ተከታታይ ቀናት በመቀሌ ከተማ የጠሩት ሰላማዊ ሰልፍ በጊዜያዊ አስተዳደሩ የጸጥታ ኃይሎች ተበተነ። ሰልፉ በኃይል እርምጃ ሲበተን በሰላማዊ ሰዎችና በብዙሃን መገናኛ ዘጋቢዎች ላይ ከፍተኛ ድብደባና መንገላታት እንደተፈጸመ ከ150 በላይ የተቃዋሚ ፓርቲዎቹ አመራሮችና የሰልፉ ተሳታፊዎች ደግሞ እንደታሰሩ የውድብ ናጽነት ትግራይ ምክትል ሊቀመንበር አቶ አለም ሰገድ አረጋይ ገልጸዋል። በጉዳዩ ላይ ከመቀሌ ከተማ ፖሊስ ጽፈት ቤት በአካል ቀርበን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የክልሉ ጊዜያዊ አስተዳደር ፕሬዝዳንት ትላንት በሰጡት መግለጫ ሰልፍ መውጣት ማሳወቅ እንጂ ማስፈቀድ የማያስፈልገው ህገ መንግስታዊ መብት ቢሆንም በክልሉ ከፍተኛ የጸጥታ ስጋት በመኖሩ ቦታውና ጊዜው እንዲቀየር ከፓርቲዎቹ አመራሮች ጋር እየተነጋገሩ እንደሆነ ገልጸው ነበር። ሰልፉን የተከታተለው ሙልጌታ ጽሀ ዝርዝሩን ይዟል።
በትግራይ ክልል የሚንቀሳቀሱት ሳልሳይ ወያነ ትግራይ፣ ውድብ ናጽነት ትግራይና ብሔራዊ ባይቶ አባይ ትግራይ ባይቶና የተባሉ ተቃዋሚ የፖለቲካ ፓርቲዎች በዋናነት አረና ለሉዓላዊነትና ዲሞክራሲ ፓርቲ ደግሞ ድጋፉን በመስጠት ከዛሬ ሐሙስ ጳጉሜ 2 እስከ 4 ቀን 2015 ዓ.ም በመቀለ ከተማ ሮማናት አደባባይ የጠሩት ሰላማዊ ሰልፍ በክልሉ የጸጥታ ኃይሎች በኃይል ተበትኗል። የጊዜያዊ አስተዳደሩ የጸጥታ ኃይሎች ሰልፉን ለመበተን በተሳታፊዎች ላይ የኃይል እርምጃ እንደወሰዱ የውድብ ናጽነት ትግራይ ምክትል ሊቀመንበር አቶ አለም ሰገድ አረጋይ ለአሜሪካ ድምፅ ገልጸዋል።
ወደ ሰልፍ ስንመጣ ፍጹም ሰላማዊ የሆነ የሰላማዊ የትግል መንገድ ተጠቅሞ ነው ሁሉም ሰው ወደ ተፈለገውና ተጠበቀው ወደ አደባባይ ወደ ሮማናት አደባባይ መሄድ የሞከረው። ሆኖም ግን ከተሰላፊ ቁጥር በላይ የሆኑ የጸጥታ አካላት ነን የሚሉት የጸጥታ ልብስ ያለበሱ ደህንነት ነን የሚሉ ሰዎችና የትግራይ የፖሊስ ዩኒፎርም የለበሱ የጸጥታ አካላት ናቸው ሰልፉን እንዲደናቀፍ ያደረጉት ማለት ነው። መቀሌ በሙሉ የጸጥታ አካላትን በመበተን በየቤቱ ሰው እንዳይወጣ፣ ወደ ሰልፉ እንዳይቀላቀል፣ ፍትሐዊ የሆነ ጥያቄ እንዳይጠይቅ የአፈና ስራዎች ሲሰሩ ነው የዋሉ እና ያደሩ። ከትናንት ጀምሮ ነው ይህንን ሲያደረጉት የነበሩ። አሁንም ያንን ነው ያደረጉት ማለት ነው። ሰው እንዳይወጣ ከለከሉት። ያንን ጥሶ ወደ ሰልፉ የመጣ ሰው ደግሞ እዛ ተገኝቶ አደባባይ ላይ ሰልፍ እንዳያደርግ በሁሉም ቦታ እየመጡ ብዙ ሰው ተደብድበዋል። የታፈኑ ብዙ ሰዎች አሉ። የተመቱ ብዙ ሰዎች አሉ። እየደሙ ነው ወደ መኪና እየጫኑ በጉልበት እየገፈተሩ እየገፉ ወደ እስር ቤት የወሰዷቸው ማለት ነው።
ኪዳን ለስር ነቀል ለውጥ በሚል መሪ ቃል የተጠራው ይህ ሰላማዊ ሰልፍ በኃይል እስኪበተን ድረስ በነበረው ጊዜ ሰልፈኞቹ የትግራይ ተወላጆች ግድያ ይቁም፣ ተፈናቃዮች ወደ ቀያቸው ይመለሱም፣ የመንግስት ሰራተኞች ደሞዝ ይከፈል፣ በትግራይ ስር ነቀል ስርዓታዊ ለውጥ መምጣት አለበት የሚሉና ሌሎችም መፈክሮች ሲያስተጋቡ ተሰምቷል። አቶ አለም ሰገድ እንደገለጹት ሰልፉን በግንባር ቀደምነት ያስተባበሩት የሶስቱ የፖለቲካ ፓርቲዎች አመራሮችን ጨምሮ ከ150 በላይ ሰዎች ታስረዋል።
ከሊቀመናብርቶች ጀምረ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀ መዝገበ፣ ከዚህ በተጨማሪ የሳሲያውያን ትግራይ ሊቀመንበር አያል ጎደፋይ እና የአረና ትግራይ ሊቀመንበር አንዶምን ጨምረ ሌሎች የባይቶና ከፍተኛ አስተባባሪዎች እና ሌሎች ፓርቲዎች ከፍተኛ አመራሮች ታስረዋል ማለት ነው። ከፓርቲዎች ወደ ከ50 በላይ የሚሆኑ ታስረዋል። ሌሎች ሰልፉን ለመቀላቀል የመጡ የማህበረሰብ ክፍሎች ደግሞ ከ100 በላይ ቤዚካሊ ወጣቶች ታስረዋል ማለት ነው።
ተቃዋሚ ፓርቲዎቹ የከተማው አስተዳደር የሰላማዊ ሰልፉን ጸጥታ እንዲያስከብር በጽሁፍ ሲጠየቁ አስተዳደሩም በደብዳቤ በሰጣቸው ምላሽ ሰልፉ የተጠራባቸው ዕለታት የዓመት በዓል ዋዜማ እንደመሆናቸው በሚኖረው ሰፊ የትራንስፖርት እንቅስቃሴ በስራ ላይ ስለሚወጠሩ የሰልፉን ጸጥታ ለማስከበር እንደማይችል አስታውቋል። አስተዳደሩ ይህ ቢልም በዛሬው ዕለት በመቀለ ሮማናት አደባባይ ብዛት ያላቸው የጸጥታ ኃይሎች እንደተሰማሩ ታዝቤያለሁ። የሰላማዊ ሰልፉ ተሳታፊዎችም በጸጥታ ኃይሎቹ እየተደበደቡ ሲወሰዱ ተመልክቻለሁ። የኃይል እርምጃው በፎቶና በቪዲዮ ካሜራዎች ቀርጻቸዋል በሚል በንግድ ቤቶች የሚሰሩ ሴቶች ሳይቀሩ በጸጥታ ኃይሎች እየተደበደቡ የእጅ ስልካቸውን ሲነጠቁ የአሜሪካ ድምጽ ሪፖርተርን ጨምሮ ለዘገባ የተገኙ ጋዜጠኞችን በማስፈራራት በመደብደብና በማንገላታት ስራቸውን እንዳይሰሩ ለመከላከል ሞክረዋል። በጉዳዩ ላይ ወደ መቀለ ከተማ ፖሊስ ጽፈት ቤት በአካል ቀርበን ምላሽና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ትላንት ለብዙሃን መገናኛ በሰጡት መግለጫ ሰላማዊ ሰልፍ መውጣት ማሳወቅ እንጂ ማስፈቀድ የማያስፈልገው ህገ መንግስታዊ መብት እንደሆነ ገልጸዋል። በአሁኑ ወቅት ግን በክልሉ ከፍተኛ የጸጥታ ስጋት በመኖሩ የፓርቲዎቹ አመራሮች ቦታውና ጊዜውን እንዲቀይሩ ለማግባባት እየተነጋገሩ እንዳሉ ተናግረው ነበር።
መንግስቲ ናይ ጸጥታ ኃይል ከዋፈር ይኽእልየ
መንግስት የጸጥታ ኃይል ማሰማራት እችላለሁ በሚልበት ሰዓትና ቦታ ሰልፍ መካሄድ የተለመደ ነው። ስለ አካሄዱ የምንነጋገርበት ነገር አለ። የጸጥታ ችግር አለ። ከፍተኛ የሆነ የፈንጆች መሰባሰብ እንዳለ ደርሰንበታል። ከጎረቤት አካባቢ የመጡ ናቸው። የጸጥታ አካላት የሚያጣሩት ጉዳይ ነው። ሰልፉን የጠሩት አካላት ረብሻ ይፈጥራሉ ሳይሆን ይህንን አጋጣሚ ተጠቅመው ረብሻ በመፍጠር ትግራይን ዳግም ወደ ሁከት ለማስገባት ያቀዱ ኃይሎች አሉ።
የውድብ ናጽነት ትግራይ ምክትል ሊቀመንበር አቶ አለም ሰገድ አረጋኝ ሰልፉ በጸጥታ ኃይሎች የኃይል እርምጃ ቢበተንም የተነሱበትን የስር ነቀል ለውጥ ጥያቄ በሰላማዊ መንገድ ከማቅረብ ወደ ኋላ እንደማይመልሳቸው ገልጸው ሰላማዊ ትግላቸውን አጠናክረው እንደሚቀጥሉ አመልክተዋል።
ከዚህ ሁሉ ችግር ወጥተን እንግዲህ ትግራይ ያለችበት ሁኔታ ሁላችንም እናውቀው ነገር ነው። ከፍተኛ ችግር ነው ያለው። የጸጥታ ችግር አለ። አንድ ሶስተኛ የሚሆን የትግራይ መሬት ተወሮ አንድ አጋጣሚ ብዙ ተፈናቃዮች ያሉበት አካባቢ ነው ያለው። ችግሩ ሰፊ ነው። ሰው በየቀኑ ይገደላል፣ በየቀኑ ይዘረፋል፣ በየቀኑ ይታሰራል። እኛ አሁን የወጣነው ሰልፍ ያንን ነገር እንዲቆም ነው ማለት ነው። ይህን የሚያሳየው ይህንን ስርዓት በነበርኩበት ቀጥላለሁ ነው የሚለው ማለት አፈናው ይቀጥላል። እንግዲህ ካልተታገል ነው ይህንን ካልቀጠልን ሁኔታው ወደ ምን እየሄደ እንዳለ ማየት እንችላለን ማለት ነው። ይህ የሚያሳየው ይህ ስርዓት ፍጹም በሰላማዊ በሆነ መንገድ የመጣ ጥያቄን ለመመለስ ፍቃደኛ ለመሆኑን ነው የሚያሳየው። ስለዚህ እኛ በሰላማዊ መንገድ ትግላችን እንቀጥላለን፣ እነሱ ደግሞ በለመዱት የአፈናና የጭቆና መንገድ ይቀጥላሉ ማለት ነው። እንደዚህ እያፈንክ እየጨቆንክ ለዛለም ትኖርበት ዘመን አይደለም።
ሰልፉ ከተጀመረበት የሮማናት አደባባይ ወደ ቀዳማዊ ወያነ ፖሊስ ጣቢያ ተወስደው የታሰሩት የፓርቲዎቹ አመራሮችና ተሳታፊዎች ያሉበትን ሁኔታ ለመጠየቅ በጣቢያው ብንገኝም የክፍለ ከተማው የጸጥታ አመራሮች ፍቃደኛ ባለመሆናቸው አልተሳካም። ቅድሚያ ለሰብአዊ መብት የተባለ የመብቶች ተሟጋች ተቋም በጉዳዩ ላይ ባወጣው መግለጫ ሰላማዊ ሰልፍ መውጣት በዓለም አቀፍ ይሁን በአገሪቱና በክልሉ ሕጎች የተቀመጠ መብት እንደሆነ ገልጿል። በሰልፉ ምክንያት የታሰሩ የፖለቲካ ፓርቲ አመራሮችና ተሳታፊዎች በአፋጣኝ እንዲፈቱም ጠይቋል። ጊዜያዊ አስተዳደሩ በክልሉ እየከፋ የመጣው የጸጥታ ችግር እንዲፈታም የጠየቀው የመብቶች ተሟጋች ተቋሙ በመንግስት የማይታወቁ እስር ቤቶች እንዲዘጉ እንዲሁም ተፈናቃዮች ወደ ቀያቸው እንዲመለሱ በመግለጫው አመልክቷል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። የቤኒሻንጉል ህዝቦች ነጻነት ንቅናቄ ወይም ቤህነን 6 አመራሮችና 18 አባላት ባለፈው ሳምንት ውስጥ በመንግስት ኃይሎች እንደታሰሩ ፓርቲው አስታውቋል። የቤህነን ኦዲት ኮሚቴ አስተባባሪ አቶ መሐመድ ሙስጠፋ ከታሰሩ አመራሮች መካከል የፓርቲው ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ እንደሚገኙበት ገልጸዋል። የቤኒሻንጉል ጉምዝ ክልል ፖሊስ ኮሚሽነር ሃሩን ኡመር የፓርቲው አመራሮች እንደታሰሩ አረጋግጠው ሁከት ለመቀስቀስና ሲንቀሳቀሱ እንደነበርና ጉዳያቸውም በህግ እየታየ እንደሆነ ለአሜሪካ ድምጽ አስታውቋል። ናርኮር መልካ ተጨማሪ አለው።
የቤኒሻንጉል ህዝቦች ነጻነት ንቅናቄ በሄነን ባለፈው ሳምንት ነሐሴ 24 ቀን 2015 ዓ.ም. ምረት 6 አመራሮቹና 18 አባላቱ በአሶሳ ከተማ ውስጥ በመንግስት ኃይሎች እንደታሰሩ ፓርቲው አስታውቋል። ከታሰሩት የፓርቲው አመራሮች መካከል ምክትል ሊቀመንበሩና የህዝብ ግንኙነት ኃላፊው እንደሚገኙበት ለአሜሪካ ድምጽ የገለጹት የፓርቲው ኦዲት ኮሚቴ ሰብሳቢ አቶ መሐመድ ሙስጠፋ በቁጥጥር ስር በዋሉበት ወቅት ጉባኤ ለማካሄድ በፓርቲው ጽህፈት ቤት ውስጥ በውይይት ላይ እንደነበሩ ተናግረዋል።
በሀገር ደረጃ የሚካሄደውን መደበኛ ጉባኤ ለማካሄድ ቅድመ ዝግጅት ጨርሰን ያው የሚመለከታቸው ሴክተር መስሪያ ቤቶች አውሳውቀን ስብሰባ ለማካሄድ ፕሮግራም ከያዝን በኋላ በኃይል ከኃላፊዎቻችን መጥቶ ከቢሮ አስገድዶ ይዛቸው የተደራጀ ትግረ ኃይል መጥቶ ያንን ቢሮ አከቦ ሰዎቻችን ኃላፊዎቻችን ይዞ ኃላፊዎች ስድስት ናቸው። አቶ አብዱራሂም ሀሰን የድርጅቱ ምክትል ሊቀመንበርና ጸሐፊ፣ አቶ ሙስጠፋ ሙሳ የአስተዳደር ፋይናንስ፣ አቶ መሐመድ እስማኤል ህዝብ ግንኙነት፣ አቶ አዜን ያሲን ወጣቶች ጉዳይ፣ ሴፉ ኢብራሂም ማዕከላዊ ኮሚቴ አባል፣ አቶ ከማል ያሲን የአብራሞ ወረዳ ኃላፊ አባላት 18 ናቸው።
የፓርቲውን አመራሮችና አባላት በቁጥጥር ስር ያዋሉት የመንግስት ኃይሎች በወቅቱ የፍርድ ቤት ትዕዛዝ እንዳልያዙ አቶ መሐመድ አክለው ገልጸዋል።
በወቅቱ ቃል መቀበል ሲገባቸው ትላንት ነው ቃሉን ሊቀበሉ ወስዶ ያመጧቸው። እነሱ ደግሞ ባልፈጸምነው ነገር ቃል አንሰጥም ብሎ ያው ማረሚያ ወርዶ ነው ያሉ። የፍርድ ቤት ትዕዛዝ እንኳን ሳያመጡ እኮ ነው ፖሊስ ነው አስገድዶ እኮ ያስወጣቸው።
ስለ ጉዳዩ የአሜሪካ ድምፅ ማብራሪያ የጠየቃቸው የክልሉ ፖሊስ ኮሚሽነር ሃሩን ኡመር ግለሰቦቹ በቁጥጥር ስር የዋሉት ሁከት ለመቀስቀስ ሲንቀሳቀሱ ነው ብለዋል። ለዚህም ፖሊስ ማስረጃ እንዳለው አብራርተዋል።
ቢኤንን ድርጅት እንደ ድርጅት ከመንግስት ጋር ተፈራርመዋል በሰላማዊ ትግል እንዲቀጥል፣ በመሀል ግን በሰላማዊ አንንቀሳቀስ የሚያሉትን አንጃ በመፍጠር በራሳቸው ከተማውን ለማወቅ በየገጠሩ ህዝቡን በመጥራት ወደ ከተማ በማስገባት ባልታወቀ መንገድ በእንደዛ መልኩ ነው እንቅስቃሴ የተደረገውና ስርዓትን በጉልበት በአመፅ ለመናድ ሌሊቱን ሙሉ በባህላዊ ዙምባራ ሲጨፍሩ ነው የነበረው። በጉልበት እናፈርሰዋለን፣ ብቸኛ አማራጭ በኃይል የመናድ ነው የሚል የቀስቃሽ እንትኖች ናቸው። ይሄም ቢሆን ምንም እንትን አላለም፣ ግን ይሄ ስለታማ ነገሮችን ይዞ ሲመጣ ይሄ እኛ ቁጥር ስር በቅርብ ርቀት ላይ ክትትል ያደረግን የአመፅ ወረቀቶችን የመበተን ሁኔታ ነው የተፈጠረውን። በርካታ ነገሮች ተይዘዋል።
በሁከት ተጠርጥረው የታሰሩት የፓርቲው አመራሮችና አባላት ፍርድ ቤት እንደቀረቡ ያስታወቁት ኮሚሽነሩ በህግ ይጠየቃሉ ሲሉ አመልክተዋል።
ሰዎቹ ህግና ህግ ብቻ በሚፈቅደው መልኩ ህግ ይዞታል ጉዳያቸው። አሁን ፍርድ ቤት ቀርቧል። ስለዚህ ወደ ፍርድ ቤት ቀርቦ ጊዜ ቀጠሮ ተጠይቆባቸዋል። ፍርድ ቤት ፈቅደዋል። ስለዚህ ማስረጃዎቹን በአጭር ጊዜ ውስጥ ተሰባስቦ በሚመለከቱ ሰዎች ፍርድ የሚገኝበት ሂደት ነው ያለው የሚል እምነት ነው ያለን።
የቤኒሻንጉል ህዝቦች ነጻነት ንቅናቄ በበኩሉ የፖሊስን ውንጀላ እንደማይቀበል ገልጿል። ባለፈው ሰኔ ወር ሊቀመንበሩን ጨምሮ ጥቂት አመራሮች ከክልሉ መንግስት ጋር ለመስራት የተፈራረሙትን ስምምነት ያወሳው ይህንን፣ ሆኖም አብዛኛው የፓርቲ አመራሮችና የማዕከላዊ ኮሚቴ አባላት ያልተወያዩበትና ያልተግባቡበት እንደነበረና በዚህም ሳቢያ የውስጥ ውዝግቦች እንደተፈጠሩ አስረድቷል። በጉዳዩ ላይ ቀደም ሲል ተጠይቀው የነበሩት የፓርቲው ሊቀመንበር አቶ አብዱሰላም ሸንግል ከክልሉ መንግስት ጋር ለመስራት ስምምነት መደረሱን ጠቅሰው፣ ይሁንና ተቃውሞ የሚያስነሳ ጉዳይ አይደለም ሲሉ ገልጸው ነበር። ሊቀመንበሩ አቶ አብዱሰላም ሸንግል ባለፈው ነሐሴ ወር መጀመሪያ ላይ የክልሉ ስራና ክህሎት ቢሮ ኃላፊ ሆነው እንደተሾሙ ከክልሉ ኮሚኒኬሽን ቢሮ የማህበራዊ ትስስር ገጽ ለማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
በአዲስ አበባ ወደ ተካሄደ የጤና ጉባኤ ስናልፍ ደግሞ በዘላቂው ሉላዊ የልማት ግቦች የመጀመሪያ ደረጃ የጤና አገልግሎት የሁሉ አቀፍ የጤና ሽፋን መሰረት ቢሆንም በጤናው ዘርፍ በተሰማሩ ባለሙያዎች ዘንድ ሳይቀር የተሳሳተ ግንዛቤ እንደተሰጠው በአዲስ አበባ እየተካሄደ በሚገኝ አንድ ዓለም አቀፍ ጉባኤ ላይ ተጠቆመ። ዓለም አቀፍ ጉባኤው በቀጣይ የስራ ጊዜው ጠንካራ ፖለቲካዊ ምርጫዎችን ስለማድረግ፣ ዘላቂ የመጀመሪያ ደረጃ የጤና አገልግሎት ስለመገንባትና በመሳሰሉት መሪ ሀሳቦች ላይ ተመስርቶ እንደሚወያይ ታውቋል። መለስካቸው አመሃ ዝርዝሩን ይዟል።
የኢትዮጵያ ጤና ሚኒስቴር ከተለያዩ አጋሮች ጋር በመሆን ባዘጋጀው ጀመሪያ ደረጃ ጤና አገልግሎት ዓለም አቀፍ ጉባኤ በተለያዩ ሰዎች እንደተገለጸው ፍትሃዊ የጤና አገልግሎትን ለሁሉም ተደራሽ ለማድረግ የሥርዓት የማዕዘን ድንጋይ ነው። በጉባኤው መክፈቻ ላይ ንግግር ያደረጉት የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ በተለይ በታዳጊ ሀገሮች የዚህ አገልግሎት ሚና በእጅጉ የተለየ ፋይዳ እንዳለው ተናግረዋል።
የተሟላና ተደራሽነት ያለው የጤና እንክብካቤዎች ለሁሉም የሚለው የመጀመሪያ ደረጃ የጤና አገልግሎት ርዕዮተ ዓለም የዚህ ጉባኤያችን ዋና መነጋገሪያ ርዕሳችን ይሆናል። የመጀመሪያ ደረጃ የጤና አገልግሎት እንደማንኛውም የጤና አገልግሎት ስርዓት መሰረት አስፈላጊነቱ በፍጹም ሊጋነን አይችልም። የጤና አገልግሎቶች ተደራሽነት ውስን በሆኑባቸው ታዳጊ አገሮች የመጀመሪያ ደረጃ የጤና አገልግሎት በሚሊዮኖች ለሚቆጠሩ የህይወት ዋስትና ነው። ይህ የአገልግሎት ስርዓት ግለሰቦች የቦታ ርቀት ሳይወስናቸው ወይም ማህበራዊ ደረጃቸው ሳያግዳቸው የሚፈልጉትን የጤና አገልግሎት ባሉበት እንዲያገኙ ያስችላቸዋል።
ይህ የጤና አገልግሎት ለማህበረሰቡ የሚያስገኘውን ጥቅምና የሚፈጥረውን የባለቤትነት ስሜት ተጠቅሰው በአጠቃላይ ሀገራዊም ሆነ ዓለም አቀፋዊ የጤና ስርዓት ሊሰጠው የሚችለውን ጥቅምም ሚኒስትሯ አመላክተዋል።
Another essential aspect of primary healthcare is its commitment to equity and social justice.
ሌላው የመጀመሪያ ደረጃ የጤና አገልግሎት ዋና ገጽታ የስርዓቱ ለእኩልነትና ለማህበራዊ ፍትህ ያለው ቁርጠኝነት ነው። ጤና መሰረታዊ የሰብአዊ መብት እንደሆነ እውቅና ይሰጣል። በጤና አገልግሎት አሰጣጥ ላይ ያለውን ልዩነት ለማጥፋትም ይጥራል። የመጀመሪያ ደረጃ የጤና አገልግሎት የማህበረሰብን ተሳትፎ ኃይል ይገነባል። ማህበረሰቦችን በውሳኔ አሰጣጥ ሂደት፣ በጤና አቅድ አወጣጥና ትግበራ የባለቤትነትን ስሜት በማጠናከርና የጤና አገልግሎትን ዘላቂነት ውጤቶች ፍሬያማ እንዲሆኑ አንድ አካል ያደርጋቸዋል። ከኮቪድ ወረርሽኝ ተሞክሯችን በመነሳትም የመጀመሪያ ደረጃ ጤና አገልግሎት የህዝብ ጤና ለድንገተኛ አደጋ ሲጋለጥ ይህንን አደጋ በመለየትና ምላሽ በመስጠት የሚጫወተውን ቁልፍ ሚና አስተውለናል። ይህም የመጀመሪያ ደረጃ የጤና አገልግሎትን ለመገንባት ሀብትን ማፍሰስ የማይበገር የጤና ስርዓትን ለመዘርጋት ቁልፍ እንደሆነም በግልጽ አሳይቶናል።
በስራ መደራረብ ምክንያት በዚህ ዓለም አቀፍ ጉባኤ በአካል ለመገኘት አልቻልኩም ያሉት ደግሞ የዓለም ጤና ድርጅት ዲሬክተር ዶክተር ቴዎድሮስ አድሃኖም ናቸው። በኢንተርኔት አማካይነት ባስተላለፉት የድምፅ ከምስል መልእክት የመጀመሪያ ደረጃ ጤና አገልግሎት ምን ያህል ፍሬያማና ወጭ ቆጣቢ እንደሆነም አስረድተዋል። ይሁንና የአገልግሎቱን ምንነትና መሠረታዊ ፍልስፍናውን መረዳት ምን ያህል አስፈላጊ እንደሆነም ተቁመዋል።
ዋናው ቁም ነገር የመጀመሪያ ደረጃ የጤና አገልግሎትን ለመገንባት የሚወጣው ወጪ የሚያስገኘው ውጤት ከፍተኛ መሆኑ ነው። በዚህ መስክ የሚፈሰው ሀብት ለሁለተኛና ለሶስተኛ የጤና አገልግሎቶች ሊወጣ የሚችለውን ከፍተኛ ወጪ ያስቀራል ወይም ያዘገያል። የመጀመሪያ ደረጃ ጤና አገልግሎት ጽንሰ ሐሳብ የተሳሳተ ግንዛቤ ከተያዘባቸው ጽንሰ ሐሳቦች አንዱ ነው። ብዙ ሰዎች በጤና ዘርፍ ውስጥም ያሉ ሰዎችም ሳይቀሩ የመጀመሪያ ደረጃ ጤና አገልግሎትን የጤና ክብካቤን በአንድ ጠባብ አካባቢ መስጠት አድርገው ነው የሚረዱት ወይም የሚገነዘቡት።
በጉባኤው ላይ የተሳተፉ ባለሙያዎች እንዳብራሩት ጤናና የጤና ክብካቤ ገጽታውና ይዘቱ ብዙ ነው። የአንድ ሰውም ሆነ የአንድ ማህበረሰብ ጤንነት የአያሌ ድርጊቶችና ስርዓቶች የተዋሃደ ውጤት ነው። ከዚህም ጋር አያይዘው የጉባኤውን አቅጣጫ የሚወስኑ መሪ ሀሳቦች ምን ምን እንደሆኑ ዶክተር ሊያ ታደሰ ለጉባኤተኞች አስታውሰዋል።
Envisioning to address all these key issues, our conference is centered around four key thematic areas.
እነዚህን ቁልፍ ጉዳዮች ለመመልከትና ለመጀመሪያ ደረጃ የጤና አገልግሎት የወደፊት ጉዞ መሰረት የሆኑ አቅጣጫዎችን ለመቀየስ ጉባኤያችን በአራት መሪ ሀሳቦች ላይ ያተኩራል። የመጀመሪያው የሚያተኩረው ጤናን በተመለከተ በሁሉም ዘርፎች ደፋር የፖለቲካ ውሳኔን ምርጫ ማድረግ ነው። ጤና ብዙ ገጽታ ያለውና በዙሪያ መለስ እይታ የሚሻ መሆኑን ተገናዝቦ የጤናው ዘርፉ ብቻ ሳይሆን የትምህርት፣ የአካባቢ ጉዳይና የማህበራዊ ደህንነት ዘርፎችንም ሊያሳትፍ ይገባል። ደፋር ፖለቲካዊ ውሳኔዎችን በመወሰን ጤና በሁሉም ዘርፎች ፖሊሲዎች ቅድሚያ ተሰጥቶት የግለሰቦችን የማህበረሰቦችን ጤንነት ለመጠበቅ ምቹ ሁኔታን መፍጠር ይቻላል።
ሌሎቹ መሪ ሀሳቦች ዘላቂ የመጀመሪያ ደረጃ ጤና አገልግሎትን መገንባት፣ ግለሰቦችንና ማህበረሰቦችን የአገልግሎቱ ባለቤት ማድረግና የባለድርሻ አካላትን ድጋፍ በሚገባ ማቀናጀት የሚሉ ናቸው። ጉባኤውን በንግግር የከፈቱት የሀገሪቱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ሲሆኑ እስከዛሬ በተሰራው መልካም ስራ ላይ መገንባት የሚገባና በየጊዜው ለሚፈጠሩ የጤና ተግዳሮቶች ዝግጁ መሆን እንደሚገባ አሳስበዋል። በጉባኤው ላይ ከ50 በላይ ሀገሮች የመጡ 500 ባለሙያዎች በአካል የተገኙ ሲሆን ሌሎች በመቶዎች የሚቆጠሩ ሰዎች ከመላው ዓለም በኢንተርኔት አማካኝነት እየተሳተፉ እንደሆነም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የአዲስ ዓመት የበዓል ገበያ በአንዳንድ አቅርቦቶች የዋጋ ጭማሪ ቢያሳይም የተረጋጋና ቀዝቀዝ ያለ ነው ሲሉ የሐዋሳ ከተማ ነዋሪዎች ተናገሩ። ገበያው መቀዛቀዝ ያሳየው በሸማቹ ማህበረተሰብ ዘንድ የገንዘብ እጥረት በመኖሩ ሳይሆን እንዳልቀረ ነጋዴዎች አስተያየታቸውን ተናግረዋል። ሸማቾች በበኩላቸው በርዕሰ አውዳመት ደመቅ ሞቅ ያለው ገበያ ዘንድሮ መቀዛቀዝ የሚታይበት የኑሮ ውድነትን ባስከተለው የዋጋ ጭማሪ እንደሆነ በመጥቀስ ይከራከራሉ። ዛሬ የበዓል ገበያ ያለባቸውን ቦታዎች ተዘዋውሮ የቃኘው የሐዋሳው የአሜሪካ ድምፅ ዘጋቢ ዮናታን ዘብዴዎስ እንደ ወትሮ የደሩ የበዓል ግብይቶችን እንዳልተመለከተ መታዘቡን ገልጾ የሚከተለውን ዘገባ አልኳል።
የሐዋሳ ከተማ ነዋሪዎች በበዓላት ወቅት የእርድ ከብት የሚገዙት ሐሙስ ዕለት ከሚውለው የጥቁር ውሃ ወይም ብሻንጉራቻ ገበያና ሰኞ ዕለት በሚቆመው ከቱላ ከብቶች ገበያ ነው። ዛሬ ሐሙስ ጳጉመን 2 ቀን 2015 ዓ.ም በጥቁር ውሃ ብሻንጉራቻ ከተማ ወደሚገኘው የእርድ ከብቶች ገበያ አቅንቼ ነበር። በእርድ ከብቶች ዋጋ ላይ መጠነኛ ያሉት ጭማሪ ማሳየቱን ሸማቾች ተናግሯል። የገበያው ሁኔታ ግን የተረጋጋ ነው የሚሉት ሸማቾቹ አንድ መጠነኛ በሬ እስከ 35 ሺህ ብር፣ ትልቁ ደግሞ እስከ 80 ሺህ ብር የተሸጠ ነው ሲሉ አክለዋል። በቂ አቅርቦት እንዳለም ጠቁሟል።
አድማሱ ባላለው የመጣሁት ከሐዋሳ ነው። እንግዲህ ዛሬ በዓሉን ምክንያት በማድረግ ከብት ለመግዛት ነው የመጣነው። ከብት በበቂ ሁኔታ አለ፣ ሰው በሚፈልገው አይነት አለ። በመካከለኛ፣ በትልቅ፣ በትንሽ እንደ አቅሙ ሰው የሚገዛው ከብት ሞልቷል። እንግዲህ ሰው ያው አቅሙን አይቶ እየገዛ ነው። ዋጋቸው የተለያየ ነው። 30 ቤቶች ውስጥ የሚገዙ ከብቶች አሉ። ከ30 እስከ 35 36 የሚገዙ አሉ። ከዛም በታች የሚገዙ አሉ። በእርግጥ ትላልቆቹ ደግሞ እስከ 60 70 80 ድረስ የሚገዛ ከብት አለ። ገበያው አሁን በእርግጥ ትንሽ ተረጋግቷል ማለት ይቻላል። ይሄ ነው ያየሁት ነገር።
አሁን እርሶ ምን ያህል ገዙ ዛሬ?
እኔ አንድ ትልቅ ጥሩ ለቅርጫ ኮርማ ገዝተናል። ወደ 45000 አካባቢ የፈጀ ኮርማ ነው። ከባለፈው አመት ስናይ በእርግጥ ያዝ አድርጓል። ዋጋው ከባለፈው አመት ትንሽ ጨምሯል። ቢሆንም በዚህ በበጋው ወቅት የነበረው የከብት ዋጋ ወጥቶ ነበር። አሁን ትንሽ ስለወረደ ነው እንጂ ከባለፈው አመት ስናወዳደር በእርግጥ ዋጋው ከፍ ያለ ነው።
ሐዋሳ ከተማ በሚገኘው የፍየልና የበግ ገበያ ያገኘኋቸው አቶ ተሰማ ማቲያስ ግን የፍየል ዋጋ ተወዷል ነው የሚሉት።
የፍየል ሻጭ ውድ ነው። ውድ የሆነበት ከዚህ በፊት 3-4 ሺህ ምናምን የሚሸጠው ፍየል ወደ 6-7 ሺህ የተሸጠ ነው። ውድ ነው።
በባለፉት የበዓል ገበያዎች በሸማቾችና በነጋዴዎች የሚደራው የፍየልና የበግ ገበያ የተቀዛቀዘ ነው ሲሉ አቶ ታክሌ ጋሴ የተባሉ አንድ የፍየል ነጋዴ ተናግሯል። አንድ መጠነኛ ፍየል እስከ 8000 ደና፣ ስጋ የያዘው ደግሞ እስከ 20000 ብር መሸጡንም አቶ ታክሌ ገልጿል። ገበያው ተቀዛቀዘ የሚሉበትን ምክንያት ሲናገሩ በሸማቾች ዘንድ የገንዘብ እጥረት ያለ ይመስለኛል ሲሉ ግምታቸውን ገልጿል።
ገበያው እንዳልኩኝ ያው ፍየል በደንብ ገብቷል፣ ገዢ የለም እና እንደዛ ነው። ገዢ የጠፋው እና እንደሚያስበው ሰው በኑሮ ውድነት የተነሳ ገንዘብ ያው የገንዘብ እጥረት ስላለ ሁሉ ነገር ውድ ስለሆነ ለዛ ነው ገበያ ያው ሰው ለመግዛት ያልመጣው።
ሌላኛዋ የእንቁላል ነጋዴም ወይዘሮ ኢልፌ ደንዶ በዓሉን በማስመልከት እንደ ሌላ ጊዜ የተደረገ የዋጋ ለውጥ የለም ይላሉም። ገዢው ገንዘብ ያጠረው ይመስላል፣ ጥያቄም የለም ሲሉ ያስተካክለን ሐሳብ ደግፈዋል። በግንቦት ወር 15 ብር የሸጥኩትን አንድ ትልቅ የአበሻ እንቁላል አሁን 12 ብር እያልኩኝ ነው ብለዋል።
የሰው ብር የለም መሰለን፣ አየር የለንም፣ ገዢ የለም፣ እንቁላል አልጨመረም፣ በቦታ ነው ያለው። በ12 እየሰጠን ነው። በፊትም 12 ነው፣ አሁንም በ12 እየሰጠን ነው። 15 ገብቶ ነበር ቀንሷል፣ አሁን በ12 እየሰጠን ነው።
የፍየል ዋጋ ተወዷል ያሉት አቶ ተሰማ የተባሉት ሸማች ግን የገንዘብ እጥረት ብቻ ሳይሆን የዋጋ ጭማሪው ከኑሮ ውድነት ጋር ተዳምሮ የፈጠረው ነው ብሏል።
ገዢ የለም የሚሉት ምክንያት ምንድነው? ስለተወደዱ ነው። ስለተወደደ ነው እንጂ ገዢ አላጣም። ገዢ እየተጉላላ ነው። ግን ምንድነው ውድ ስላደረጉ ነው እስካሁን ያልተሸጠው ማለት ነው እንጂ ገበያው ፌር ቢሆን ወይም እኩል ተመጣጣኝ ዋጋ ቢሆን ገበያተኛው አያጣም።
እንከነለሽ ግርማ የተባሉ ሌላ ሸማች 1 ኪሎ ቅቤ በ800 ብር፣ ዶሮ 900 ብር፣ ቀይ ሽንኩርት በ60 ብር፣ ነጭ ሽንኩርት በ170 ብር መግዛታቸውን ተናግሯል። የአንድ ኩንታል የጤፍ ዋጋ እንደ የጥራት ደረጃው ከ11 ሺህ ብር እስከ 13 ሺህ ብር መግባቱን የሚናገሩት ወይዘሮ እንከነለሽ ማባያው ግን ዶሮን ጨምሮ ዘንድሮ የዋጋ ግሽፈት እንዳልታየባቸው ተናግሯል።
አምናው ዘንድሮ ይሻላል። ያው በእህሉ ደረጃ ላይ ያለው ነገር ጥሩ ባይሆንም ሌላው ማባያው ደህና ነው።
የቅቤ ነጋዴ ወይዘሮ ኢትየ ኡከ በበኩላቸው የቅቤው ዋጋ ጭማሪ የተጋነነ ሳይሆን የ50ና የ100 ብር ብቻ ነው ይላሉም።
በራሱ ቆንጆ ቅቤ፣ የወላይታ የዳውሮ ቅቤ ይሆ ቆንጆ ቅቤ እየሸጠን ነው ያለኑ። መጥፎ ደግሞ ሽጠንም ደንበኛም አናስወቅስም። ታዋቂ ሆነን ነው ገበያ ውስጥ የምንሸጠው እዚህ መደብ ላይ።
አሁን 1 ኪሎ ቅቤ ስንት ይሸጣል?
800 ብር ነው።
አልጨመረም።
በዓል በፊትማ 7650 ነበር፣ አሁን 8 ሆኗል። ተጨምሮ ነው የሚሸጠው።
የበዓል ገበያን በተመለከተ አስተያየታቸውን ያጋሩን ሸማቾችና ነጋዴዎች የአዲስ ዓመት ምኞታቸውን ገልጿል።
ሰላም ነው የምመኘው። ሰላም ካለ ሁሉ ነገር አለ። ባይዘው የምንሰራው ስራ ሁሉ በሰላም ነው። ሰላም ከሌለ ምንም ነገር የለም። ሀገራችንን ሰላም፣ ልጆቻችንን ሰላም፣ ቤተሰቦቻችንን ሀገራችንን ሁሉ ሰላም ያርግልን። ይህንን ነው የምመኘው በአዲስ ዓመት።
አዲስ ዓመት እንግዲህ ለሁሉም ኢትዮጵያን ሰላም፣ የጤና ዘመን፣ የሰላም ዘመን፣ የፍቅር ዘመን፣ ተከባብረን ተዋደን የምንኖርበት ዘመን ይሆንልን ዘንድ እመኛለሁኝ።
ጊዜውም መልካም እንግዲህ ከ2005 ላይ 2006 ላይ መልካም ነገር ለእኛ እንዲመጣልን እኛ ጸሎት እያደረገን ነው።
ዛሬ ቪኦኤ ተዘዋውሮ የተመለከታቸው ለበዓል የሚያስፈልጉ ነገሮች የሚገበያዩበት የገበያ ቦታዎች እንደ ወትሮ ሁሉ ደምቀውና ደርተው አይታዩም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት መሰናዷችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ ወደያዝ የመጀመሪያ ቅንብር አድርገን ወደያዝ ነው የአፍሪካ የአየር ንብረት ጉባኤ እናልፋለን። ናይሮቢ ላይ ለሶስት ቀናት የተካሄደው የአፍሪካ የአየር ንብረት ጉባኤ ትላንትና ረቡዕ ተጠናቋል። የዓለም ማህበረሰብ የበካይ ጋዝ ልቀትን ለመቀነስ በአስቸኳይ እንዲንቀሳቀስና የአየር ንብረት ለውጥን ለመታገል የገንዘብ ድጋፍ ለማድረግ የገባውን ቃል እንዲያከብር መሪዎቹ ጥሪ አቅርበዋል። መሐመድ ዩሱፍ ከናይሮቢ ያደረሰንን ዘገባ ዝርዝሩን ይዟል። ቆንጂት ታየ ታቀርበዋለች።
በናይሮቢው ጉባኤ ላይ የተገኙትን የአፍሪካ መሪዎች ወክለው የኬንያ ፕሬዚደንት ዊሊያም ሩቶ ባደረጉት ንግግር በጉባኤው ላይ የተደረሱት ስምምነቶች የአፍሪካ መሪዎች የአየር ንብረት ለውጥ እያደረሰ ላለው ቀውስ መፍትሄ ለመፈለግ በሚደረገው ጥረት ሁሉ አስተዋጽኦ ሊያበረክቱ ምን ያህል ቁርጠኛ እንደሆኑ ያሳያሉ ብለዋል።
The Africa Climate Summit is both a demonstration of the unwavering collective
የአፍሪካ መሪዎች የአየር ንብረት ጉባኤ የሰው ዘር የመጀመሪያ መገኛ የሆነችውን አፍሪካን ያልተገደበ ድልና የጋራ ብልጽግና ምድር ለማድረግ የአፍሪካ ሕዝብ ያለውን ራዕይ ማሳያ ነው። ከዚህ በተጨማሪ ዓለማችን ደህንነቷና ሚዛናዊ ስነ ምህዳሯ እንዲመለስላት ኢኮኖሚያዊ ለውጥ ያስፈልጋል። ለዚህ ደግሞ የኢንዱስትሪ ልማት አስፈላጊ ስለሆነ እሱን በዓለም አቀፋዊ ጥምረት ለመገንባት ያለን ቁርጠኝነት በመሪዎች ጉባኤ ላይ ተንጸባርቋል።
ከሰኞ እስከ ትናንት ረቡዕ ድረስ የተካሄደው የመሪዎቹ ጉባኤ በአፍሪካ አረንጓዴ ልማትንና የአየር ንብረት ለውጡ የሚያስከትለውን ጉዳት ለመታገል ለሚረዱ ፕሮግራሞች አስፈላጊው የገንዘብ ድጋፍ በሚገኝበት መንገድ ላይ አትኩረዋል። መሪዎቹ ለአረንጓዴ ልማት አስፈላጊ የሆነው መዋዕለ ንዋይ በአገር በአህጉርና በዓለም አቀፍ ደረጃ ለመሳብ የሚጠቅሙ ፖሊሲዎችን፣ ደንቦችንና ማበረታቻዎችን ለመቅረጽ ብሎም ስራ ላይ ለማዋል ቁርጠኝነታቸውን አረጋግጠዋል። ያወጡት የናይሮቢው መግለጫ አፍሪካ በዓለም አቀፍ የአየር ንብረት ለውጥ መርሃ ግብሮች ለያዘችው የተባበረ አቋም መሰረት እንደሚሆን መሪዎቹ አስታውቀዋል። ኬንያዊው የወጣቶች መሪ ራፋኤል ቺሶሪ በጉባኤው ላይ የተገኙት መሪዎችና መልእክተኞች የአየር ንብረት ለውጥን ለመታገል ቁርጠኞች እንደሆኑ አይተናል ብለዋል።
What I've witnessed is a demonstrated effort by the heads of states in Africa and of course with the global partners.
መሪዎቹና ዓለም አቀፍ አጋሮች አንድ ላይ ሆነው የአየር ንብረት ለውጥን ለመዋጋት በማህበረሰብ ደረጃ ተግባራዊ የሚሆኑ እቅዶችን መቅረጽ ስለሚቻልበት መንገድ ጥረት ማድረጋቸውን አይተናል። የአየር ንብረት ለውጥን ለመታገል የሚውል የገንዘብ ድጋፍ ለማድረግ ቃል ተገብቷል። መንግስታዊ ያልሆኑ አካላትም ከመንግስታቱ ጋር ሆነው ህዝብን ያሳተፈ ስራ ለመስራት ያላቸውን ፍላጎት አሳይተዋል።
ናይጄሪያዊው የጉባኤው ተካፋይ ማይክል አቲቶጂ በበኩላቸው አፍሪካ በራሷ ሀብትና በወጣቶቿ አቅም የአየር ንብረት ለውጥ ያመጣውን ቀውስ ለመታገል እንደምትችል አሳይታለች ብለዋል።
Questions around energy transitions to renewable energy sources. So I think all of that.
የኃይል ምንጮችን ወደ ታዳሽ ኃይል ምንጮች ማሸጋገር በሚመለከት ውይይት ተደርጓል። የአፍሪካውያን በራሳችን አቅምና በራሳችን የሰው ሀብት ችግሮቻችን ለመፍታት እንደምንችል ተስፋ ሰጥቶናል።
ኬንያዊው የማህበረሰባዊ ድርጅት ሰራተኛ የሆኑት አንድሩ ሞናሪ በበኩላቸው ለአየር ንብረት ለውጦች ተጋላጭ የሆኑ ማህበረሰቦች የሚያስፈልጋቸውን የገንዘብ ድጋፍ እንዴት እንደሚያገኙ ትምህርት ቀስመናል ብለዋል።
I have attended the site meetings in terms of climate change finance.
ከአየር ንብረት ለውጥ ጋር የተያያዘ የገንዘብ ድጋፍን በሚመለከት ውይይቶች ላይ ተገኝቻለሁ። ዛሬ ለምሳሌ የአየር ንብረት ለውጥ ለሚያስከትለው ለውጥ ተጋላጭውን ማህበረሰቦችና ውህዳን የህብረተሰብ ክሎች በሚመለከት ስለሚያስፈልገው የገንዘብ ድጋፍ ያተኮረ ውይይት አድርገናል። የገንዘብ ድጋፉን በተመለከተ በዓለም አቀፍ ደረጃ የተመደበው ተወካይ ገንዘቡ እንዴት ማግኘት እንደምንችል አሳውቆናል።
የተባበሩት መንግስታት ድርጅት እንደሚለው የአፍሪካ ሀገሮች ለዓለም የአየር ግለት ያላቸው አስተዋጽኦ ዝቅተኛ ሆኖ ሳለ ከአጠቃላይ የአገር ውስጥ ምርት ገበያቸው ከ5-15% የሚሆነውን የአየር ንብረት ለውጥን ለመታገል እያወጡ ነው። በኢንዱስትሪ የበለጸጉት ሀገሮች የአየር ንብረት ለውጥ እያስከተለ ያለውን ጉዳት ለመታገል በየዓመቱ 100 ቢሊዮን ዶላር እንደሚመድቡ ቃል ገብተው ነበር። ሆኖም ብዙዎች ገንዘቡን እስካሁን አላየነውም እያሉ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ አፍሪካ ውስጥ ለመተንበይ አስቸጋሪ የሆነ የሄደውን የአየር ሁኔታ ለመቋቋም እንዲቻል የ20 ቢሊዮን ዶላር ተጨማሪ ድጋፍ እንደሚያስፈልግ ተናግረዋል። የኬንያው ፕሬዚደንት ዊሊያም ሩቶም አፍሪካ ማህበረሰቦቿን እንድትረዳ እዳዋንም እንድትከፍል የገንዘብ ድጋፍ ያስፈልጋታል ብለዋል።
We demand a fair playing ground for our countries to access the investment.
ያለውን ምቃቅም አውጥተን ወደ ድል ለመቀየር እንድንችል የሚያስፈልገንን መዋለ ንዋይ ማግኘት አለብን። ለዚህም የመዋለ ንዋዩ ተደራሽነት ፍትሃዊ እንዲሆን ጠይቃለን።
አፍሪካ የኢኮኖሚ ለውጦችን እውን እንድታደርግ የታዳሽ ኃይል አቅሟ ማደግ እንዳለበት መሪዎቹ አስምረውበታል። ከዚህም ሌላ የአፍሪካ ሀገሮች ምርቶቻቸው በዓለም ገበያ ላይ ፍትሃዊ በሆነ መንገድ መወዳደር እንዲችሉ ቴክኖሎጂና የንግድ እንቅስቃሴዎቻቸውን ለማሳለጥ የሚያስፈልጉ የተለያዩ ግብዓቶች በይበልጥ ተደራሽ ሊሆኑላቸው እንደሚገባ አሳስበዋል።
ወደ ተከታዩ ዘገባ ስናልፍ የሶማሌ ክልል የክልሉን የጎሳ መሪዎች ያካተተ የአማካሪ ምክር ቤት አቋቁሟል። አማካሪ ምክር ቤቱ በክልሉ የሚከሰቱ ግጭቶችን በመፍታት ረገድ ቁልፍ ሚና እንደሚጫወትም ይጠበቃል። በልማት እቅዶችና ትግበራዎች ላይም የማይናቅ ሚና እንደሚኖራቸው ተመልክቷል። የምክር ቤቱን መቋቋም በበጎ እንደሚያዩት የገለጹ የድሬዳዋ ዩኒቨርሲቲ የሕግ ባለሙያ አማራጭ የግጭት መፍቻ ዘዴዎችን መጠቀምን ከሚያበረታታው ሀገራዊ የሕግ ማሻሻያ ጋር የሚጣጣም ነው ብለዋል። ሆኖም የጎሳ መሪዎቹ ምክር ቤት ፖለቲካዊ ስልጣን ይኖረው ከተባለ በአንድ ወገን ተጽዕኖ ስር ሊወድቅ ስለሚችል ሚናው በአማካሪነት መገደቡ ተገቢ እንደሆነ የሕግ ባለሙያው አስረድተዋል። አዲስ ቸኮል ተጨማሪ አለው።
ባለፈው ሳምንት የሶማሌ ክልል መንግስት ካቢኔ በክልሉ ያሉ ሁሉም የጎሳ መሪዎችን የሚያካትት ምክር ቤት እንዲቋቋም ወስኗል። በሶማሌ ክልል ህዝብ ዘንድ ከፍተኛ ተሰሚነት ያላቸው የጎሳ መሪዎች ልዩ ልዩ ችግሮች እንዲቀረፉ በማድረግ የማይናቅ ሚና እንደተጫወቱ የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱቃድር ረሺድ ይናገራሉ። የጎሳ መሪዎቹን ተጽዕኖ ፈጣሪነት ለበጎ አላማ መጠቀም ተገቢ ነው የሚሉት ቢሮ ኃላፊው 114 አባላት ያሉት የጎሳ መሪዎች የጋራ ምክር ቤት እንዲቋቋም መወሰኑን አስታውቀዋል።
ሶማሌ ክልል ያው የፈረሰ መንግስት ነበረ። በሄጎ ጊዜ ክልሉ ተቃጥሏል፣ መሰረተ ልማቱ ወድሟል፣ ብዙ ሰዎች ህይወት አልፏል። ስለዚህ ክልሉ ህዝቡ አሁን አብሮ እንዲኖር አብሮ እንዲቀጥል ወሳኝ ሚና የተጫወቱት የሀገር ሽማግሌዎች ናቸው። ለምን? መንግስታዊ አሰራር ስለፈረሰ ማለት ነው። ስለዚህ ቦታም ለመስጠት አሁንም እያገዙን ስለሆነ እነዚህ የሀገር ሽማግሌዎች ቫሊዩ ተሰጥቷቸው ጥሩ ግምት ተሰጥቷቸው እንዲያግዙን በማማከር ስራ ያው ከዚህ ቀደምም በ1994 የተሻሻለው የሶማሌ ክልል ህገ መንግስት አንቀጽ 54 ይጠቁማል። ሀገር ሽማግሌዎችን አደራጅቶ በህግ ማቀፍ ተደራጅቶ ቦታ መስጠት እንዳለበት ህገ መንግስቱም ያስቀምጣል።
ምክር ቤቱ የሶማሌ ክልል መንግስትን የማማከር ሚና ብቻ እንዲኖረው ሆኖ የሚዋቀር ሲሆን በዋናነት ግጭቶችን በመፍታት ረገድ ቁልፍ ሚና ይጫወታሉ ተብሎ እንደሚጠበቅ አቶ አብዱቃድር ረሺድ ይናገራሉ።
እነሱ የሚሰሩት ስራ ማማከር ስራ ነው። የሶማሌ ጎሳዎች በተለያየ ስልጣን እርከን አላቸው። ገራድ አለ፣ ኡጋስ አለ፣ ወበር አለ፣ ሱልጣን አለ፣ እንደዚሁም የመሳሰሉ እና ስለዚህ እነዚህን አቅፌ ከያዝካቸው በአንድ ካደራጃቸው አንድ መንግስትን በጸጥታ ዙሪያ ያግዛሉ። እንደዚህ አዲስ መንደር ማሰባሰብ ግጭቶች፣ እንደዚሁም ጎሳ ለጎሳ ግጭቶች ያግዛሉ። ጎረቤት ክልል ለክልል ሲጋጩ ያግዛሉ። ሌላው ምንድን ነው? አቅፌ ሁሉንም አደራጅተህ ስትይዛቸው የተኛውም ጎሳ ከየተኛውም ጎሳ ጋር ተገናኝቶ ባህላዊ እሴቶች የመለዋወጥ፣ የመገናኘት፣ የመተዋወቅ ይኖራሉ።
ይህንን ምክር ቤት ለማቋቋም በሀገር ውስጥ ያሉ ተሞክሮዎችን ጭምር እንደተመለከቱ ነው አቶ አብዱቃድር የሚናገሩት።
አሁን ኦሮሚያ ክልል ብታይ እስከ ባህላዊ ፍርድን የመስጠት ሂደት ይፈርዳሉ። ባህላዊ የገዳ ስርዓት ፍርድ አለ። ሲዳማ ደቡብ አካባቢ ያሉ ኤክስፒሪየንሶች ምንድን ነው? የሀገር ሽማግሌዎች ቦታ ይሰጣቸዋል፣ መንግስትን ያግዛሉ፣ በጉባኤዎችን ይሳተፋሉ፣ ሀሳብ ይሰጣሉ። እነዚህ በምርጫ አካባቢ ምርጫ ቅስቀሳ አካባቢ ይጠየቃሉ፣ ሀሳብ ይጠየቃሉ። ማን እንደሚወክሏቸው ሀሳብ መንግስት ያቀርብላቸዋል። እነዚህ የመሳሰሉትን ያሳትፋቸዋል።
በሌላ በኩል ዓለም አቀፍ እውቅና በሌላት ጎረቤት ሶማሌላንድ የጎሳ መሪዎች ምክር ቤት በሀገሪቱ ህገ መንግስት የተደነገገና ፖለቲካ ስልጣንም ጭምር ያለው ነው። በሶማሌ ህብረተሰብ ዘንድ የጎሳ መሪዎች ካላቸው ተጽዕኖ ፈጣሪነት አንጻር የጎሳ መሪዎቹ ምክር ቤት ከማማከር አልፎ ፖለቲካዊ ስልጣን ሊጋራ የሚችልበት አግባብ ሊኖር ይችል እንደሆነ የጠየቅናቸው ቢሮ ኃላፊው እንደዚህ ለማድረግ ህገ መንግስቱ አይፈቅድም ይላሉ።
ህገ መንግስቱ የሚፈቅደው ሀገር ሽማግሌዎች ያው ያላቸው ሚናዎች ከህገ መንግስቱ ወይ ከመንግስት ያለን በመንግስት ማቀፍ ሶስት እርከኖች ናቸው። ህግ አውጪ፣ ህግ አስፈጻሚ፣ እነዚህ ተርጓሚ ሶስቱ። የመንግስት እርከን ውጭ ሌላ አካል ማደራጀት አችልም፣ ህገ መንግስቱም አያቋቁምም። ህገ መንግስቱ የሚያስቀምጠው ምንድን ነው? በዚህ በግጭት አፈታት ዙሪያ ሽማግሌዎችን አደራጅተህ መጠቀም ትችላለህ የሚል ስለሚያስቀምጥ ያው ለመጠቀም ነው እንጂ እነ ሶማሊላንድ እኮ ሶስቱ ከመንግስት እርከን በላይ ናቸው። እነሱ ምርጫ አሁን ሲጓተት ምርጫን የማራዘም ድርጅት ለድርጅት ወይ ፓርቲ ለፓርቲ ሲጋጩ የማደራደር ውሳኔ የማስተላለፍ ትልቅ ስልጣን ነው ያላቸው እና እንደነሱ እኛ አክት ማድረግ አንችልም። እነዚህ በጸጥታ ዙሪያ፣ በባህላዊ ዙሪያ የህዝቡ ባህል እሴትም እንዳይጠፋ እንዳይጎዳ መንግስትም ማህበረሰቡ ጋር ትስስር አድርጎ ሀገር ሽማግሌዎችን ጥሩ ሽፋን ሰጥቶ ለማቀፍ ታስበው ነው እንጂ ከሌላ አካባቢ ወይ ከሌላ ክልል አኖሮር በተለየ መልኩ እየታሰበ የለም።
በድሬዳዋ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር የሆኑት አቶ እንዳወቅ ጸጋው የጎሳ መሪዎች ምክር ቤት ምስረታ እንደ አማራጭ የግጭት መፍቻ ሊጫወት የሚችለው ሚና ጉልህ ነው ይላሉ።
ሀገራችን ያለችበት ሰላም እጦት ከማምጣት አንጻር ያላቸው ሚና ከፍተኛ ይሆናል ብዬ አስባለሁ። በተለይ በጎሳዎች መካከል የሚኖረው ግጭት፣ መልካም አስተዳደር ጥያቄዎች ሊሆን ይችላል፣ የልማት ጥያቄዎች፣ እንዲሁም እንዳልከው ለማህበረሰቡ ቀረብ ሲሉ ማህበረሰቡም ደግሞ በረጅም ዓመትም ሳደገውና ይዞት የቆየው ባህልም ስለሆነ በዛ ባህል መክሎ ኮሚኒኬት ሊደራረግ ይችላል። ከዛ ያለፈ ግን እንዳልከው የልማት ጥያቄዎች ሊሆን ይችላሉ፣ የሰላም ጥያቄዎች ሊሆን ይችላሉ፣ ሌሎች ጥያቄዎች ማህበረሰቡን ከመስማት አንጻር እና በመንግስትና በማህበረሰቡ መካከል ብሪጅ ሆኖ መካከለኛ ሆኖ ከመስራት አንጻር ለሰላም፣ ለልማት እንዲሁም ለተሻለ ነገር በየትኛውም መንገድ ለተሻለ ነገር ሊሰሩ ሊችሉ በጣም ጠቀሜታ ይኖራል።
በሌላ በኩል የሶማሌ ክልል የጎሳ መሪዎች ምክር ቤት እንደ ሶማሌላንድ አቸው የፖለቲካ ስልጣን ተጋሪ አለመሆኑን በበጎ ያዩታል።
ፖለቲካል ስልጣን ውስጥ ገብተው አንዳንዴ በሌሎች አፍሪካ ሀገሮች የምናየው አሸማጋይና መካከለኛ ሆነው የሚመሰረቱ ተቋማት ወይ የመንግስትን ፍላጎት ፓርቲ ፍላጎት የአንድ ፓርቲ ፍላጎት ወይም ደግሞ ተቃዋሚ ፓርቲ ሊሆን ይችላል ወይ የመንግስት ሊሆን ይችላል ያንን ፍላጎት ብቻ በማንጸባረቅ አገሪቷን በተለየ ችግር ውስጥ እንዲከቱ ወይም ያለውን ችግር በበለጠ የሚያባብሱ ወደ አንድነት ማምጣት ሳይሆን የሚያለያየው መከፋፈልና ግጭት ውስጥ የሚያከትል ነገር ያራምድ ይችላል። በጥንቃቄ ነው መያዝ ያለበት ያምናለሁ።
በሶማሌ ክልል ካቢኔ የጸደቀው የጎሳ መሪዎች ምክር ቤት ከዚህ በፊት ለክልሉ መንግስት ቅርብ የሆኑ ጋዞች፣ ገራዶችና ሱልጣኖች ብቻ ሳይሆኑ በሁሉም የክልሉ ጫፍ የሚገኙ የጎሳ መሪዎች የአማካሪነት ሚናቸው እንዲወጡ እድል የሚሰጥ መሆኑ አዎንታዊ እርምጃ እንደሆነ የብሔሩ ተወላጆች ይናገራሉ። የምክር ቤቱ ማቋቋሚያዎች በክልሉ ህዝብ ተወካዮች ምክር ቤት እንደጸደቀ ምክር ቤቱ ወደ ስራ እንደሚገባ የተገለጸ ሲሆን ክልሉ ለምክር ቤቱ ምቹ ሁኔታዎችን ከመፍጠር ውጪ ደሞዝ እንደማይከፍል የኮሙኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱቃድር ረሺድ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከዓለም ዙሪያ የተውጣጡ የሰው አልባ አውሮፕላን ወይም ድሮን የሚጠቀሙ ፎቶግራፍና ቪዲዮ አንሺዎች በየዓመቱ በሚካሄድ የድረ ገጽ ውድድር ላይ ለመሳተፍ ከ65,000 በላይ ስራዎችን አቅርበዋል። በዚህ ውድድር አሸናፊ የሆኑ ስራዎችን ተከታትላ የአሜሪካ ድምጿ ጁሊ ታቦ ያደረሰችን ዘገባ ተከታዩ ነው። የመልክዓ ምድርንና መልክዓ ባህርን አቀማመጥ ከላይ ወደ ታች መመልከት በምድር ላይ ሩቅ የምንላቸውን ስፍራዎች ያልተለመደ እይታ ማግኘት እንድንችል የዱር አራዊትን በቅርብ እንድንመለከትና በዓለም ላይ ልዩ የሆኑ ስፍራዎችን በተለየ መነጽር እንድናይ ያስችለናል። እነዚህ አስገራሚ ምስሎች ታዲያ በቅርቡ በተካሄደው የሰው አልባ አውሮፕላን ወይም ድሮን ፎቶዎችና ቪዲዮዎች ውድድር ላይ ካሸነፉ ስራዎች መካከል ጥቂቶቹ ናቸው። ውድድሩ የተዘጋጀው DJI በተሰኘ ቀዳሚ የድሮን አምራች ካምፓኒና Sky Pixel በተሰኘ በአየር ላይ የሚነሱ ፎቶግራፎችና የቪዲዮ ምስሎችን የሚያጋራ የድህረ ገጽ መድረክ ነው። በDIG ውስጥ የሚያገለግሉት ኦሪያን በሪል ከአሜሪካ ድምጽ ጋር ባደረጉት ቆይታ ውድድሩ የተዘጋጀበትን ምክንያት ያብራራሉ።
The competition was created to really push the boundaries of what drone videography and photography
መጀመሪያ ላይ የድሮን አድናቂዎች ብቻ ከመሆን ተሻግሮ አሁን ፎቶግራፍና ቪዲዮ አንሺዎች እንዲሁም ደግሞ ለቴክኖሎጂ ልዩ ፍላጎት ያላቸው ሰዎች ትርፍ ጊዜያቸውን የሚያሳልፉበት ስራ ሆኗል።
በሪላክለው ድሮኖች ጥበብን እንደ መግለጫ አንድ መንገድ ሆነው ጥቅም ላይ መዋል ከጀመሩበት ጊዜ ወዲህ ባለፉት ጥቂት አመታት ውስጥ ብዙ መሻሻላቸውን ያመለክታሉ።
It went from just, you know, niche drone enthusiasts to now we're seeing hobbyists.
ውድድሩ የተዘጋጀው የድሮን ቪዲዮና ፎቶ ማንሳት የሚችሉበት አቅምን ለመክፋትና ለማስፋት ነው።
በዚህ ውድድር ካሸነፉ ተወዳዳሪዎች መካከል አንዱ የቪዲዮ ባለሙያና የድሮን አብራሪ የሆነው ዴቪድ ዛልካ አንዱ ነው። ዛልካ FPV ወይም First Person View የተሰኘ የተጠቃሚውን እይታ የሚያሳይ ድሮን በመጠቀም ጣሊያን ውስጥ የሚገኘውን የዶሎማይት ተራራ ምስል የቀረጸ ሲሆን ድሮኑ ከመደበኛ ሰው አልባ አውሮፕላኖች በበለጠ ከፍተኛ ፍጥነት መብረርና ሰፊ እይታን የሚያዝ አቅም አለው።
If you fly an FPV drone, you put the goggles on and you have manual control over
FPV drone ስታበሪ አጉሊ መነጽርሽን ታደርጊያለሽ እና ሙሉንም ነገር በእጅሽ መቆጣጠር ትችያለሽ። ድሮኑ እንደ ልብ በየትኛውም አቅጣጫ መብረር ይችላል።
ለድሮን ቴክኖሎጂ ምስጋና ይግባውና አሁን በዓለም ዙሪያ ያሉ ሰዎች በህይወት ዘመናቸው ሊያዩአቸው የማይችሏቸውን ምስሎች ማየት ይችላሉ። በጁሊ ታቦ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በተከታይ ደግሞ አንዲት የጥበብ ባለሙያ እናስተዋውቃችኋለን። ነጻነት ተስፋዬ ትባላለች። ነጻነት ነዋሪነቷን በሰሜን ካሊፎርኒያ ግዛት ያደረገች የግራፊክስ እና የገላጭ ስዕሎች ባለሙያ እንዲሁም የኮከብ ስቱዲዮ መስራች ናት። ኢትዮጵያና የጋቢ ታሪክ የተሰኘ ሁለት የልጆች ገላጭ መጽሐፍትን ያዘጋጀችውን ነጻነት ኤደን ገረመው አነጋግራታለች።
የሰሜን ካሊፎርኒያ ቤይ ኤሪያ ነዋሪ የሆነችው ነጻነት ተስፋዬ ኔት የግራፊክስ እና የስዕል ጥበብ ባለሙያ ናት። ኢትዮጵያ ተወልዳ ዩናይትድ ስቴትስ ውስጥ ያደገችው ኒት ኢትዮጵያዊና አፍሪካ አሜሪካዊ ስዕሎች የሚቀርቡበት የኮከብ ስቱዲዮ መስራች ናት።
Coco Studio is my art practice. It is a home-based business that is
ኮከብ የስቱዲዮ የጥበብ ስራዎችን የማከናውነው ከመኖሪያ ቤቴ ነው። ስራዎቼ የግራፊክስ ዲዛይን እና ሐሳብን የሚያንጸባርቁ ስዕላዊ መግለጫዎች ወይም ኢሉስትሬሽን የምንላቸው ናቸው። ስራዎቼ በድህረ ገጽና በማህበራዊ ሚዲያ ላይ ይገኛሉ። እንደ ዲያስፖራ በባህል ወክልና እንዲሁም እንደ ጥቁር አሜሪካዊ ደግሞ በዩናይትድ ስቴትስ ውስጥ ያሉ ባህሎችን የሚያንጸባርቁ እንዲሁም የቅስቀሳን ስራ የሚሰሩ ናቸው። በአመለካከቴ ላይ የተመረኩዙም ናቸው። ከዛ ነው የሚመነጩት። እነዚህ ነገሮች እኔ በህይወቴ እጅግ ዋጋ የምሰጣቸው ናቸው። በስራዬም እነሱን ነው ለማስተላለፍ የምጥረው። ኮከብ ስቱዲዮ ታዲያ እነዚህ ስራዎች ህያው የሚሆኑበት ስፍራ ነው።
የሙሉ ጊዜ አርቲስት የሆነችው ኒት የተለያዩ የቀለም ጽሑፎችን፣ የግራፊክ ስራዎችን፣ በልብስና በፎጣዎች ላይ የሚታተሙ ንድፎችንም የምትሰራ ሲሆን ሁለት ኢትዮጵያና ባህሏን የሚወክሉ የስዕል ገላጭ መጽሐፎችን በቅርቡ ለተደራሲያን አበርክታለች።
Well, I'm excited to tell you I have two children's book getting published that are coming out. One is
ሁለት የልጆች መጽሐፍት ለህትመት ላበቃ መሆኑን ስነግርሽ ደስ ይያለኝ ነው። አንደኛው መጽሐፌ በመጪው ጥቅምት፣ ሌላኛው ደግሞ በወዲያኛው የካቲት ነው ለገበያ የሚቀርቡት። እነዚህ ማተሚያ ቤት የገቡ ስራዎች ናቸው። የመጀመሪያው መጽሐፍ Barefoot Publishing House በተሰኘ ማተሚያ ቤት በኩል የሚቀርብ በጠንካራ ወረቀት ላይ የሚታተም ቦርድ ቡክ ነው። እድሜያቸው 4 አመት ለሆናቸው ህጻናት የተዘጋጀ ቢሆንም ማንኛውም ሰው ሊጠቀምበት ይችላል ብዬ አስባለሁ። መጽሐፉ አንዲት ትንሽ ኢትዮጵያዊት ህጻን ቀኑን ከአባቷ ጋር ስታሳልፍ የሚያሳይ ነው። ስዕሎቹ በደንብ ገላጭና ቆንጆ ናቸው ብዬ አስባለሁ። ባህላችንን፣ የምንመገባቸውን ነገሮች፣ ቋንቋችንን የሚገልጽ መጽሐፍ ነው። ሁለተኛው ገላጭ መጽሐፍ ሊትል ብራውን የህትመት ተቋም አማካኝነት የሚቀርብ ሲሆን ስለ ጋቢ አሰራር ነው። ጋቢ እንዴት እንደሚሰራ ከፍሬው አንስቶ እስከሚለበስ ድረስ ያለውን ሂደት ያሳያል። እኔ ራሴ በጣም ጋቢ አፍቃሪ ስሆን ጋቢ መሰብሰብ ወዳለሁ። በዚህ የተነሳ ይህ ፕሮጀክት ለኔ ልዩ ስሜትን የፈጠረብኝ ነው። በአጠቃላይ ስራው 1 አመት ፈጅቷል። አሁን ታዲያ የቤተ መጽሐፍት ማህበር መጽሐፉን ትልቅ ነጥብ ሰጥቶታል የሚለውን ሰምቻለሁ። ገና ህዝብ ጋር ሳይደርስ ጥሩ ግምገማንና ነጥብን ያገኘ ነው።
ኔት ከዚህ በተጨማሪም በዩናይትድ ስቴትስ በየአመቱ በወርሃ የካቲት የሚተሰበው የታሪክ ወር ላይ ለገበያ የሚቀርቡ ንድፎችን በሀገሪቱ ካሉ ግዙፍ የልብስና የሸቀጣሸቀጥ አቅራቢ ተቋም ጋር ለማቅረብ የተፈራረመ ሲሆን በሳን ፍራንሲስኮ ካሊፎርኒያ በሚገኘው በዲያንግ ሙዚየም ውስጥም ስራዋ ሊካተት መሆኑን አስታውቃለች።
I have a major collaboration with a really great
በአሁኑ ሰዓት በሀገሪቱ ካለ አንድ ግዙፍ የሸቀጣሸቀጥ አቅራቢ ኩባንያ ጋር ስራዎችን ለማቅረብ ውለታ ተዋውያለሁ። እንደ ድል ሆኖ ተቋሙን አሁን ማሳወቅ አልችልም። ነገር ግን በመጪው ጥር ወር በአውሮፓውያኑ 2024 አዲስ ዓመት ላይ ይፋ እንዲሆን የምንጠብቀው ነገር ነው። ስራዎቼ በልብሶች ላይ ታትመው ለሽያጭ ይቀርባሉ። በተጨማሪም ደግሞ አንዱ ስራዬ በሳን ፍራንሲስኮ በሚገኘው ዲያንግ በተሰኘ ሙዚየም ስብስብ ውስጥ የሚካተት መሆኑ አስደስቶኛል። በተጨማሪም ቀጣዮቹን ወራቶች የማሳልፈው የከተማው አስተዳደር በመሃል ከተማው በሚገኝ የህዝብ ቤተ መጻሕፍት ውስጥ ግዙፍ የሚውራል አርት ስራ እንዳቀርብ ኃላፊነት ስለሰጠኝ እዛ ላይ ነው። ያን በጣም አጓጉቶኛል። የዛሬ አመት አካባቢ የካሊፎርኒያ ግዛት አስተዳደር ብቁ አርቲስት የሚል $10,000 ሽልማት የሰጠኝ ሲሆን ያ ኮከብ ስቱዲዮን ለማስፋፋትና ስራዬን ጠንክሬ እንድሰራ በማድረግ ያግዘኛል።
ኔት ወጣት አፍሪካውያን በተለይም ኢትዮጵያውያን አርቲስቶችና ማህበረሰቡ በጥበቡ ዙሪያ ሊያደርገው ይገባል ያለችውን ነገሮችም እንዲጠቁማለች።
The one thing that I want to say in that my hope for our culture
የምሻው ነገር በተለይ ደግሞ ኢትዮጵያውያን ጥበብ የማድመቅ ባህላችንን እንደምንቀጥል ተስፋለኝ ነው። የበለጠ ፈጠራን እናበረታታለን በያስባለው። እንደ አርቲስት እርስ በርስ መደናነቅ አለብን። በቀጣዩ ትውልድ ዘንድ ጥበብ እጅግ ስትከበር ማየት እንሻለው። ጊዜው ተቀይሯል፣ ቴክኖሎጂውም ተቀይሯል። በዚህ የተነሳ የጥበብ ፈጠራም አዲስ መልክ ኖሮታል።
ይህንን በራሳችንም በልጆቻችንም ላይ ማክበር አለብን።
ንጻነት ተስፋዬ ወይም ኔት የሁለት ልጆች እናት ስትሆን ልጆቿ ለስራ መነቃቃት ትልቅ ሚና እንዳላቸው ትናገራለች። በቀጣይም ኢትዮጵያዊነትና አፍሪካ አሜሪካዊነት የሚያንጸባርቁ ስራዎችን ማቅረቧን እንደምትቀጥልም አጫውታኛለች። ከአሜሪካ ድምጽ ኤደን ገረመው።
አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። በምሽቱ ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበርኩ። ከሌሎች መሰናዶች ጋር ነገ ድጋሚ እንጠብቃችኋለን። ሰላም፣ ደህና እደሩ። ¶¶